ሰላም ጤና ይስጥልን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምጽ ሀብታሙ ስዩም አብሬያችሁ አመሻለሁ። የዛሬ እንግዳይ ከኢትዮጵያ ሚሊኒየም ወዲህ ከደመቁ ወጣት ሙዚቀኞች መካከል አንዷ ናት። ኖሮ ኖሮ የተሰኘውና ከጊታሪስቱ ዮርግ ፈል ጋር የተጫወተችው ሙዚቃ በመገናኛ ብዙሃን ሞገድ ላይ በተናኘ ሰሞን ለብዙ በህልማቸው ሲያወላውሉ ለነበሩ ወጣቶች ንቃትን ፈጥራለች።
ያንን ባረት ኖሮ ይህን ብለው ኖሮ ሄጅ ቢሆን ኖሮ ትቸ ቢሆን ኖሮ
ኮረኔል ለማደምሰው ቀደም ብለው የተጫወቱትን አስታውሳለሁ። ጣፋጭ ሙዚቃ ዳግም በልዩ ሁኔታ ባቀረበች ጊዜ ደግሞ የድሜ ባለጸጎችን የከረመ ትዝታ ቀስቅሳለች። ህጻናትን የሚመለከቱ ስራዎችም አሏት። ሙኒት መስፍን የትናንቱን የዛሬውና የነገውን ትውልድ ጆሮ የሚይዙ የሙዚቃ ስራዎችን አከታትላለች። ሙዚቃን ለማህበራዊ ለውጥ ለመዋል በተቀረጹ መርሃ ግብሮች ውስጥም በነበራት አብይ ተሳትፎ ትነሳለች። የኋላ የኋላ በሰሜን አሜሪካ ውስጥ ከማረፋ በፊት ሙኒት ህንድንና ናሚቢያን መኖሪያዋ አድርጋ ነበረ። ለምንና እንዴት የሚለውን ጨምሮ ይሄ ሁነትስ በቁም ነገር ለያዘችው የሙዚቃ ህይወቷ ያለውን አስተዋጽኦ በመታብራራበት ቆይታችን ይጀምራል።
እናቴ ዩኒሴፍ ውስጥ ተሰራ ነበረ። ልጆችና እናቶች ጤና ላይ የሚሰራ ድርጅት ነው። እና በአስር አመቴ ነበረ መጀመሪያ ወደ ህንድ ሀገር የሄድነው። እዛ ለአራት አመት፣ ናሚቢያ ለሁለት አመት፣ ከዛ ደግሞ በአዳሪ ትምህርት ቤት ወደ አሜሪካ የተላኩት አዳሪ ትምህርት ቤት ሁለት አመት እንማርና ከዛ ደግሞ ወደ ኮሌጅ እና ሌሎች ነገር ውስጥ ነበር የገባሁት። ሙዚቃ እና መጓዝ ለሚለው ነገር ሁሉ ነገር እንዲሰፋ ለሚያደርገው መጓዝ ማለት ከለመድከው ዓለም ከለመድከው ህዝብ ከለመድከው አየር ምግብ ቅመም ከሁሉም ነገር ጋር ስትለይ ይሄም አለ እንዴ ማለት በጣም ትልቁና ዋነኛ ጠቃሚ ነገር ነው ብዬ ማስበው እሱ ይመስለኛል። ኢትዮጵያ ያለው እናቴ በጣም የልጆችን ችሎታ ማበረታታትና የሆነ ፖቴንሻል ስታይ እንዴት አድርጌ ነው ማሳደግ የምችለው የምትል አይነት ሰው ናትና ኢትዮጵያ ያለው ነበረ መጀመሪያ ፒያኖ መማር የጀመርኩት ከእዝራ አባተ ጋር ያሬ ትምህርት ቤት እየተመላለስን። ከዛ ደግሞ በሌሎች ሀገሮች ውስጥ ባለውበት ጊዜ ትልቅ አስተዋጽኦ ያደረገው ህንድ አገር የነበርኩበት ትምህርት ቤት የሙዚቃ ፕሮግራም ነበረው ውስጡ። ስለዚህ መሳሪያ መጫወት፣ ኳየር ውስጥ መሳተፍ፣ የሙዚካል ቲያትር ድራማ በሙዚቃ እሱ ላይ የመሳተፍ እድሎችን ነበሩ እና ለመጀመሪያ ጊዜ መድረክ ላይ በደንብ አድርጌ ደፍሬ እንደ ዘፋኝም ይሁን እንደ አክተርም ይሁን እንደ ሙዚቀኛ የሞከርኩት በአስር አስራ አንድ አስራ ሁለት አመት የነበረ ህንድ ሀገር እያለሁ ናሚቢያም ውስጥ እንደዚሁ ኳየሮች ነበሩ የተቀላቀልኩባቸው። ናሚቢያ ውስጥ የናሚቢያ ናሽናል ዩዝ ኳየር ነበረ፣ ፍሉት የምጫወት ነበረ። እና እነዚህ ነገሮች አንድ በትምህርት ቤት መማር በጣም ትልቅ እድል ነው አይደለ? ምክንያቱም ያው ኢትዮጵያ ውስጥ ሙዚቃ ልማር ብትል ሌላ የሙዚቃ ሰው ፈልገ ሰው ቀጥረህ ካልሆነ በስተቀር በየትምህርት ቤቱ መሳሪያ ሙሉ ኳየሮች እና በጣም ትንሽ የተንደላቀቀ አይነት የሙዚቃ ፕሮግራሞች ያለው በጣም ጥቂት ቦታዎች ውስጥ ነው ያሉት። እና ያ ትልቅ አጋጣሚ ነው ብዬ ነው ማስበው። ደግሞ እንዳልኩ በቃ የህንድ ሀገር ስትሆን የህንድ ሀገር ቲያትር፣ የህንድ ሀገር ግጥም፣ የህንድ ሀገር ታሪኮችንም በዛውም ታቃጥታተክ አብረ ትጫወትበታለህ፣ ትለምደዋለህ። ብዙ ነገርህን በቃ በቀላሉ ለመቀበልም ይጠቅማል። ናሚቢያ ደግሞ በተለይ የደቡብ አፍሪካ የኳየር ስልቶቹ ሪትሚክ ነገሮቹ በጣም ደስ የሚሉ ነገሮች ነበሩ። አሜሪካም በቃ በያለውበት ባንዶች ትምህርት ቤቶች ውስጥ ያሉትን ባንዶች ኳየሮች እየተቀላቀል ቀስ እያለ ወደ ፕሮፌሽናልነትም እየሄደ ነው የመጣ። ትልቁ ጠቃሚነቱ እኔ እንደዚህ ነኝ ይሄንን ብቻ ነው ማቀው የሚለውንና ማምነው የሚለውን ነገር ብዙ ሰዎች አለን በዚህ ዓለም ውስጥ። እኔ ከዛ ካሉት የሚሊዮንና ቢሊዮን ሰዎች መካከል ውስጥ አንዷ ነኝ። የኔ ባህል ይሄን ይመስላል፣ ሌላ ባህልም ይሄም አለ፣ ይሄም ይሆናል ወደሚለው ክፍት አስተሳሰብ የሚወስደው ነገር ነው ትልቅ አስተዋጽኦ አድርጓል ብዬ የማስበው በህይወት ላይ።
እናትሽ ዶክተር ተዋበች ቢሻው የመጀመሪያው ዘመናዊ የማህበረሰብ ጤና ባለሙያ መሆናቸውን ዘምቻለሁ ኢትዮጵያ ውስጥ። አባትሽም እንግዲህ ፕሮፌሰር መስፍን አበበ ደግሞ የኢትዮጵያ በመጀመሪያ ከሚባሉ የአፈር ተመራማሪዎች መካከል አንዱ ናቸው። ልጃቸው ሙኒት በየት በኩል አልፈሽ እጅሽን ለሙዚቃ ሰጠሽ የሚል ጥያቄ ነው ቀጣዩ ጥያቄ። ምክንያቱም የቤተሰብሽን መሰረት ያዩ ሰው በመሰል ዘርፎች ውስጥ ልታልፊ እንደምቺ ቅድመ ግምት ሊያስቀምጥ ይችላል። የሙዚቃን ህይወት የተቀላቀልሽበትን ሁኔታና እስከዛሬም ድረስ የዘለቅሽበትን ምክንያት እስቲ አጫውቺን።
እሺ፣ አዎ፣ እንዳልከው እናቴ ታውሽ ይሻው ዶክተር ታውሽ ይሻው የመጀመሪያው ሴት የጤና መኮንን ነበር። በዛን ሰዓት ላይ ሴት ሆነ የጤና መኮንን መሆን አትችልም ነበረ። ነርስ ወይም ሳኒቴሽን ነገር ነበር መስራት የምትችለው እና በዛ ሰዓት ላይ የጤና መኮንን የመሆን ግፊቱ ከእሷ ነበር የመጣው። ሴቶች ለምንድን ነው መሆን የማይችሉት በሚለው። አባቴ ደግሞ እንዳልከው የአፈር ሰው ነው፣ አፈር ሳይንቲስት ነው። እና ስናድግ ትልቁ አስተዋጽኦ ከእነሱ ነው እንደውም ወደ ሙዚቃ ዓለም እንድንቀላቀል ያደረጉት። ሆን ብለው ሳይሆን እነሱ አሁን ፒኤችዲያቸውን ማስተርስ እና ፒኤችዲያቸውን የሰሩት ካሊፎርኒያ ውስጥ ነበረ። እና ካሊፎርኒያ በ1900 በፈረንጅ አቆጣጠር 60 መጨረሻ እና 70 መጀመሪያ አካባቢ ነበር የመጡት። ከዚህ ጥናታቸውን ጨርሰው ወደ ኢትዮጵያ ሲመለሱ ሀገር ለማበልጸግ ህዝብን ለመርዳት የተማርነው ለህዝብ ነው የሚል አይነት ግልጽ የሆነ አቋም ነበራቸው። እና በዛ ሰዓት ላይ ወደዛ ሲመለሱ ወደ ኢትዮጵያ ሲመለሱ ከትምህርትና ከእውቀታቸው ሌላ ወደ ኢትዮጵያ ይዘው የመጡት ነገር ቢኖር ወደ ያለምንም ማጋነን 200-300 ያህል ሸክላዎችን ነበረ። የጃዝ፣ የሶል፣ በተለይ የጃዝ የሶል ብላክ ፒፕል ሚውዚክ እሱን ነበረ ይዘው የመጡት። እና እኔና ወንድሜ ጆርጋ መስፍን የሚባል ሌላ በጣም ጎበዝ ሙዚቀኛ፣ ፒያኖ የሚጫወትም ሳክስፎን የሚጫወት ኮምፖዘር፣ አሬንጀር፣ አስተማሪም ነው፣ የሙዚቃ አስተማሪም ነው። ሁለታችን ስናድግ ሸክላ ቤታችን ሁሌ እየተጫወተ ነው ያደግ ነው። ብቻችን ስንሆን ራሳችንን እየከፈትን የምንሰማበት ነበር። እንደዛ ነበር ያደግ ነው። በቃ ሙዚቃ በጣም ከህይወታችን ጋር የተቆራኘ ነገር ነበር የነበረው። እና መጀመሪያ ፒያኖ ራሱ እንድንማር የተደረገው ጆርጋ አንድ ጂሚ ስሚት የሚባል ኦርጋን ተጫዋች አለና የሱ ሙዚቃ እየሰማ አንድ አይ ጋት ማይ ሞጆ ወርኪንግ የሚባል ሁለታችን በጣም የምንወደው ዘፈን ነበር እና እሱን እየሰማ ጠረጴዛ ላይ ፒያኖ አስመስሎ እየተጫወተ እናቴ ስታየው ይሄ ልጅ በጣም ሙዚቃ መጫወት ፍላጎት እና ስሜቱ ከፍ ያለ ይመስላል በሚል ነበረ ሙዚቃ ውስጥ ራሱ እንድንማር ያደረገው የመጀመሪያ ነገር። ከዛ ግን እንዴት እና ለምን ሙሉ በሙሉ ወደ ባህል መጣፍ ሲባል ውስጤ ኢኮኖሚ ሲያጠናው እንደ ጥሩ የአፍሪካ ኢሚግራንት ተማሪ ትምህርት ቤት ለሀገር እና ለህዝብ የሚጠቅም ብዬ ብለህ ስታስብ የምታደርጋቸው ይሆናል። ዶክተር፣ ኢንጂነር፣ ሎየር የሚል አይነት አካሄድ እንዳለ ኖሮ መጀመሪያ ላይ ማጥናት የፈለግኩት ኤትኖ ሚዚኮሎጂ ነበረ። ባህልና ሙዚቃ እንዴት ነው የሚቆራኙት? እና በጣም የምወደው ነገር እንዳልኩ ከሀገር ሀገር መዞሪም ይሆናል። ሰዎች እንዴት ነው ህይወታቸውን የሚሰናዱበት መንገድ እንዴት ነው? ሙዚቃ ደግሞ እና ባህል ሲባል ከመጀመሪያ ልክ ከመወለድ በፊትም ያለ ነገር ነው። እናትህ በሆርም ይዛ በቃ የዘፈነች የዘመረች ነው ህይወቷ የምታከናውነው፣ ከመነሳት፣ ከማጽዳት፣ ከመስራት፣ ከመተኛት፣ ሽሩሩ ከማለት። እና ያንን ለማጥናት ፈልጌ ነበረ መጀመሪያ ላይ አንትሮፖሎጂ፣ እንደውም ሜዲካል ሳይንስም አንድ ላይ ሜዲካል አንትሮፖሎጂ እንደዛ ለማያያዝ ነበረ። ግን መሀል ላይ ትምህርቴ ወደ ኢኮኖሚክስ ሄደ። ከዛ ወደ ኢትዮጵያ ስመለስ ነው ለሀያ አመት አካባቢ ውጭ ኖሬ ወደ ኢትዮጵያ ስመለስ ላይቭ ፐርፎርመንሴ እየጨመረ ሄደ። እንደ ፕሮፌሽናል ሙዚቀኝነት እየጨመረ ሄደ። ልጆቹም ያን ወልጄ ነበረ እና ከእነሱም ጋር አብሮ ሰምሃው እንዴት እንደሆነ ባላውቀውም ቀስ እያለ የሙዚቃው ሴክሽን እያደገ መጣ። ከዛ ደግሞ ኢትዮጵያ ያለው የኛ የሚባል እንትን ሬዲዮ ድራማ ነበረ። እሱ ውስጥም የዲቨሎፕመንታል እና የሴቶች ጉዳዮች ላይ ከዚህ ስንሰርጅ ሰነበረ እና ሙዚቃም አንድ ላይ አጣምር የምኖር ሰው በመሆኔ የእኛም ላይ ሙዚካል ክሪኤቲቭ ዳይሬክተር ሆኜ ለ6-7 ዓመት ሰርቻለሁ። ባላገሩ ላይ ጓደኛችን አብርሃም ወልዴ ላይ የሙዚቃ ልምድ ረጅም ነው። ፐርፎርማንስ ክሪቲሲዝም ላይም ለቲቪም መልክ እና በጣም ግልጽ መሆን ፊት ሊጠቅም ይችላል። ፊቴ ቶሎ ነው የሚለዋወጠው፣ የሚሰማኝን ነገር መደበቅ ስለማልችል ለሱ ይጠቅማል ብሎ ባላገሩ አይደለም ትንሽ ብቅ ብዬ ነበረ። አፍ ኤፍ ኤምም ላይ በሬዲዮ ትንሽ ሰር። ከዛ ደግሞ ሙዚቃ እንደምታውቀው ለብዙ ሰው ደስታ የሚሰጥ ነገር ነው እና ያን ሰው ደስታ የሚሰጥ ነገር የመቻል ስጦታን ገፋበት።
ሁለት የሙዚቃ አልበሞች አሉሽ። ለማዳመጥ እድሉን ያላገኙ አድማጮች ቢኖሩ ሙዚቃዎችሽ ምን ምን ላይ እንደሚያተኩሩና እነዚህ አልበሞችስ በምን ሁኔታ እንደተሰሩ እስቲ ጥቂት አጫውቺኝ።
የመጀመሪያው አልበሜ Live at the Coffee House የሚባል ነበር። ሙኒት ኒው ዮርክ Live at the Coffee House ኮፊ ሃውስ የሚባል ወደ 6 ኪሎ አካባቢ ግብጽ ኤምባሲ ፊት ለፊት አንድ ኮፊ ሃውስ የሚባል ሐሙስ ጃዝ የምንጫወትበት ቦታ ነበር አዲስ አበባ ውስጥ እና እሱኛው አልበም ልክ ሚሌኒየሙን እንዳከበር ነበረ ዮርግ የሚባል ጀርመናዊ ጊታሪስት ጋር የተገናኘሁት እና የዛን ጊዜ ለሁለት ወር ያህል ነበር ኢትዮጵያ የቆየሁት እና ከእሱ ጋር በየሳምንቱ እየተጫወትን የሆነ የራሳችንን ስታይል ፈጠርን በዛ ጊዜ ውስጥ ማለት ነው። እና ከመለያታችን በፊት የሆነ አሁን እስካሁን ድረስ የሰራናቸውን ነገሮች መንፈሱ ደስ የሚል ነገር ነው ለምን አንቀርጸውም በሚል ላይቭ at the coffee house እና ያኔ ደግሞ አሊዘ የሚባል አንድ ቦሌ ጫፍ ነበር በጣም ደስ የሚልና የሚያምር ክለብ ነበር እዛም እነሱ በእኛ ነበር እንደውም የከፈሱት እንደ ፐርፎርማንስ በየሳምንቱ ለሳምንት ሁለት ቀን ነው ሶስት ቀን አላስታውስም ግን እዛ ነበር የቀረጽነው እና እነሱ ዘፈኖች ሁለታችን የምንወዳቸው አርቲስቶች ነበር እንዳጋጣሚ በጣም የሙዚቃ ቴስታችን ይመሳሰላል እና የምንወዳቸው ሙዚቃዎችና አንዳንድ ደግሞ ኦሪጅናሎችም የተካተቱበት ነበረ። አንድ በጣም ትልቅ አስተዋጽኦ ያደረገው ዘፈን ቢኖር አስታውሳለሁ የሚለው የለማ ደምሰው ዘፈን ነበር እና እሳቸውንም አግኝቻቸው በዛን ጊዜ ይህንን ዘፈን በጣም ወድጄዋለሁ ስንጫወት በጣም ደስ ይላል ከህዝቡም ጋር ያለውን ነገር እና ድንቀርጠው ብዬ አስፈቅጄ ከእሳቸውን ጋር ተነጋግረን አስታውሳለሁን በቃ በሱ በጣም የሆነ የድሮ የስልሳ ሰባዎቹ አካባቢ ነበር ሙዚቃዎች ነበር ያመጣናቸው እንደገና በ ድምጽ እና ብይታ
በማዳመጥ ላይ የምትገኙት ጋቢና መዝናኛ ነው ከአሜሪካ ድምጽ። የዛሬ እንግዳችን ድምጻዊት ሙኒት መስፍን ናት።
ደስ የሚል ጊዜ ነበር። ሁለተኛው አልበም ሁለት የሚባለው አይ ቲንክ አሁን ወደ 6 ዓመት ሊሆነው ነው። እሱኛው ውስጥ ደግሞ ብዙ ኦሪጅናሎች አንዳንድ የድሮ የሙራቱ አስታጥቄ የከርሞ ሰው የአስናቀች ወርቁ ባደረፈችበት ጊዜ መጣው ተጀመረውን አቤት አቤት የሚለውን ዘፈን አንዳንድ ደግሞ እንደ ባለ ጋር ሆኖ ግርማቸውን ትንሽ ቀየር አድርገን ትንሽ ፓናፊካን ስሜት ነገር ስላለ ውስጤ ወደ ፓናፊካን ነገር ስሜት እና ወደ ወጣቶች እኮኛ ወጣቶች ጀግኖች ነው ወደሚለው ነገር ቀይረ ነው እና ሌላም ደግሞ የህፃን ጊዜ ዘፈኖች እንደ እቴሜቴ እና እንድልሽ ነበረች ግራም ያት አሁን እያልን ላይቭ ስንጫወታቸው የምንወዳቸውንና አንዳንድ ደግሞ ኦሪጅናሎች ለእናቴም አንድ ዘፈን ፋናዋጊ ብዬ ለአባቴም አባ የሚል ዘፈን የመጨረሻ ያልበም እንኳ ቢሆን አትሊስት ለእናትና ለአባቴ አንዳንድ ዘፈን መሰናለብኝ ጊዜ እንደዛ ነበረ። ይሄኛውን የስቱዲዮ አልበሙን የሰራሁት አሁን ሶስተኛ ፕሮጀክት ላይ ነኝ። እሱኛ ፕሮጀክት 70% አልቋል። አሁን በኮሮና ትንሽ ቀስ ያለን ወደ 80-90% በዚህ በወራቶች ውስጥ ለመጨረስ ያሰብ ነው እና አድዋ የሚባላን ለአድዋ የሰራሁት ዘፈን አለ። እሱ አዲስኛው አልበም ውስጥ የሚገባ የሚሆን ነው። ሞር ሶሎ ፕሮጀክት ሆኖ ከተለያዩ ሙዚቀኞች ጊታርና ድምጽ ብቻ ሳይሆን ሌላም ያካተተ ነው የሚሆነው።
ሙኒት፣ እንግዲህ ለበርካታ ዓመታት ከኢትዮጵያ ርቆ እንደኖረ ሰው አማርኛሽም እንደዚህ ጥርት ይላል ብለን ብዙዎቻችን አንጠብቅም ነበር። የሙዚቃዎችሽን ማጠንጠኛ የሙዚቃ ምርጫዎችሽንም ስናይ ደግሞ ኢትዮጵያዊነት ላይ የሚያተኩሩ ቆይት ያሉ ሙዚቃዎችን ቀደም ብለሽ እንዳነሳሽው የናቶ ለማ ደምስተውንና መሰል ሙዚቃዎችን ስታቀነቅኝ ሰምቻለሁ። የህፃናት ጨዋታዎችንም በሙዚቃ መልኩ ታቀርቢያለሽ። ወደ ኋላ የመመለስሽ ምክንያቱ ምንድነው? ከኖርሽበት ሀገር ከኖርሽበት ሁኔታ ውስጥ የምትቀስሚያቸው ሌላ አይነት የሙዚቃ ቀለሞች አልነበሩም ወይ? እነዚህን ነገር ወደ ማሰሱ የገባሽበት ልዩ ምክንያት አለ ወይ?
ለመጀመሪያ ስለአማርኛ ስላልከኝ በጣም አመሰግናለሁ። ወደ ኢትዮጵያ ተመልሼ ለሰባት ዓመት መኖሬና እዛ በነበርኩበት ጊዜ ደግሞ አብዛኛው ጊዜ የጊዜን ያሳለፍኩት ከደራሲያንና ገጣሚያንና የቲያትር ሰዎች አካባቢ ስለሆነ አማርኛ አሻሽለውልኛል። ስለዚህ እነሱም በዚህ አጋጣሚ ማመስገን እፈልጋለሁ። ከዛ ባሻገር ግን ለሙዚቃ ማጫ ላልከው ነገር አንደኛው ምንድን ነበረ፣ ከኢትዮጵያ ከወጣሁ ቆይቻለሁ። ስለዚህ አሁን በልጅነቴ ስሰማ የነበረው እንደ ማንኛውም ኢትዮጵያዊ ሬዲዮ ትከፍታለህ፣ ትሰማለህ። ስለዚህ በዛን ጊዜ የእነ አስቴርን ይሁን እነ ኬኔዲ ወንገሻን ይሁን እነ ቴሪ ታደሰን ይሁን እነዛን ሰዎች ነበር ነው እነሱን እየሰማን ያደግነው አይደለ? ኩኩ ሰርሴ ወዘተ። ከዛ ግን በአስር ዓመቴ ስወጣ እና ቤቴ ውስጥ ደግሞ እንደ ማንኛውም የዛን ጊዜ ነበርኩ ህፃን ልጅ ፖፕ ሚውዚክ የውጭ ሀገር እና የውስጥ ስተማሳ ነበረ። አብዛኛው ጊዜ ያደግኩት ከኢትዮጵያ ውጭ ነበር እና በጉሮሮ እና የጉሮሮ ቅኝት ብሎ ሲታሰብ እና ወደ ሳይንሱ ስንገባ የዘፈንኩ ያደግኳቸው ዘፈኖች ሞር ወደ ሶል ጃዝ እና ወደ አር እና ኤንድ ቢ ከተማ ነው የሚጠልቁት እና አሁን ለምሳሌ እነ ግርማ በየነ እነ ጌታቸው ካሳ የነ አለማየሁ እሸቴ በኢትዮ ጃዝ ስም አንዳንድ ጊዜ ይጠራሉ። ለእኔ ግን ሞር ወደ ኢትዮ ፋንክነት ይቀርባሉ፣ ወደ አርንቢ ይቀርባ፣ ወደ ሶል። በተለይ ተጽዕኖ የፈጠሩት እነ ጄምስ ባር ይመስሉኛል። ከጃዙ የበለጠ ይሄ ሞር ወደ ሪትሚክ እና ፋንኪነት ነገር ነው እና ከእኔ ጋር ያ ይቀራረባል። ቅላጼ አሁን ትዝታንቾ ምናምን ቀልጭ ብትለኝ ትንሽ ላበላ ሆኜ ልቀልጽ እችላለሁ። ግን ለእኔ ማንነት የሚቀርበው እና ከእኔ ስሜት ጋር የሚጠጋጋው more that soulish, soul black music. Reggae, እንደዛው ጃዝ በተለይ። ስለዚህ አሁን ለምሳሌ ላይቭ ፐርፎርም ታደርግ ትላንትና የሰማውና ዛሬ የሰማው በጣም ሊለያይ ይችላል። ካለው ድባብ፣ ካለው ኦዲየንስ፣ ካለው ነገር ጋር ቶሎ ቶሎ ይቀያየራል እና ያ የጃዝ ተጽዕኖ እንደ ኢምፕሮቫይዝ የማድረጉ ነገርን እዛው በዛው የመፍጠሩ ሶል እና ብሉዝ በደንብ እያደግኩና የዘፈንኩ የኖርኩት በዛ ነው። ሬጌ ደግሞ ቦብ ማርሊ ማለት ከህፃንነት ጀምሮ በቃ አብሮን ያደገ ሙዚቃ ነው። ስለዚህ እነሱ የሆነ ፓን ብላክ ሚውዚክ ብዬ ነው አንዳንድ ጊዜ ማስበው እና ዝም ብዬ ለራሴ ስም እንኳ ባወጣለት ኢትዮ ሶል ብዬ ነው ራሴን ማስበው። ምክንያቱም በሶል ሙዚቃ ነው ሞር ኢንፍሉዌንስ የተደረግኩት። ግን የዛን ጊዜ ያ ሁሉ ጨዋታ ብትል ተማልጄ ብትል የሆነ ፐርፎርመንሱ ትንሽ ከዛ ከጄምስ ብራውን ጉራ ጋር የተያያዘ ነገር ነው አለው። የሆነ የራሱን የሆነ ትንሽ በቃ በዛን ሰዓት ላይ እነሱም በቪኦኤ ይሁን በሆነ ነገር ሰምተውታል እነሱን እና ያ ኢንፍሉዌንስ በዛ ሰዓት ላይ በነበረው ሙዚቃ ላይ የነበረው ኢንፍሉዌንስ በጣም ደስ የሚል ነገር ነው። በተለይ ደግሞ ላይቭ ከኦዲየንስ ጋር ለመቀባበል እና ለመጫወት በጣም ተመቸኝ እና ለእኔ ማንነት የሚቀርበው ሙዚቃ ለፐርፎርመንስ የሚመች ጊታርና ድምፅ ደግሞ ሆነ በቀላሉ ሪአሬንጅ አድርገነው የምንጫወታቸው እየሳሰብ እነዚህ ዘፈኖች እነ ግርማ በየነ በተለይ ብዙ ግርማ በየነ ሜጋሽ ግርማን እነሱ የሆኑ መጡና በጣም ደስ የሚሉ የሚያማምሩ ውብ ቆንጆ ዘፈኖች ሰው ሲሰማው በቃ የወጣቱም ይወደዋል፣ አንጋፋው ደግሞ ልጅነቴን አስታወሽኝ ይለኛል። ለአዳዲሶቹ ጩጪዎች ደግሞ ምንድን ነው የዘፈን ብለው ግን አሪፍ ዘፈን እስከሆነ ድረስ ያው ጊዜ ያገድበው።
በፍቅር ያዘነ በምን ይደሰታል ይደሰታል መልስ እንኳን ባይሰጠን የቀድሞ ሰው ያውቃል ያውቃል የሚያስደስት ስንቱን አደንዝዞ አደንዝዞ የቀድሞ ሰው ፍቅር መጠየቅ ነው ይዞ
በማህበራዊ ግናኛ ገጾች በኩል የተለያዩ ሐሳቦችን ዝታራምጄ ያለው በሴቶች መብትና ሴቶችን በማጎልበት ሂደት ውስጥ ሊፈጠሩ ስለሚገቡ ሐሳቦችን እንዲው ስታቀነቅኝ ያለው በሙዚቃው በኩል ለማቅረብስ ምን ያክል ሄደሻል? ሙዚቃ ውስጥ በርግጥ ማህበረሰብ ውስጥ የሚፈልግለው ጥለማምጣት ምን ያህል ኃይል አለው ብለሽ ታስቢያለሽ?
ሙዚቃ ማለት አንድን ዘፈን 25 እስከ 100 ሺህ ጊዜ ልትሰማው ትችላለህ አይደል? የምትወደው ነገር ከሆነ ስለዚህ ሳታስበው ቀስ ብሎ ውስጥ ገብቶ የአስተሳሰብ ለውጥ በደንብ የማምጣት ኃይል የመስጠት የማበረታታት ትንሽ ሰላማዊ መንፈስና ስሜት እንዲኖር የማድረግ ኃይል በጣም አለው። እኔ በግሌ ምን ያህል ሰርቻለሁ ለሚለው እየሰራው ነው ብል ነው የሚሻለው። ምክንያቱም መጀመሪያ ካብ ላይ ስንገናኝ ነበር የምንጫወታቸው ዘፈኖች አመራራችን ሲባል አንዳንዶቹ ያው ለምሳሌ አሁን ሜ 25 የኦኤዩ የተመሰረተበት ቀን አፍሪካ ዴይ ላይ ትራንስ አፍሪካ ሃይዌይ የሚባል ዘፈን በዛን ቀን ላይ ሁሉ ግዴ አፍሪካ ዩናይት ከምንል ብዬ ውስጤ በጣም ፓናፍሪካ አስተሳሰብ ነው ያለው እና ትራንስ አፍሪካ ሃይዌይ የሚለውን ዘፈን በዛን ጊዜ ላይ ነበር የሰራሁት። ለእናቴ አሁን ፓና ወጊ በቃ ቲም ሲሉሽ ተነስተሽ የሚለውን ዘፈንም ለእናቴ ኤውብ አንዴ ሲሸልማት በወመን ኦፍ ኤክሰለንስ የዛን ጊዜ ነበር የሰራሁላት። ሲስተር የሚባል ከወንድሜ ጋር የጻፍኩት ዘፈን አለ። ምንም ቢያሳንሱሽ አትስሚያቸው፣ በቃ ማንነትሽን አሳያቸው። ይሄ ማለት ለራሴ እንደምጽፈው ብዬ ነው አስበው። ራሴ አሁን ይህንን ዘፈን ብሰማው ምን አይነት ስሜት ነው ላይ ላይ የሚያሳድረው፣ በቃ ምን አይነት ሀሳብ ነው ጥሎብኝ የሚሄደው የሚል ነገር ነው። አሁን መጀመሪያ ላይ በሙዚቃ አካባቢ በተለይ በሚውዚክ ቪዲዮ አይደለም ብዙ ጊዜ ከሰዎች ጋር በቲቪ በምናምን ሲያዩ ነው የምትቀራረበው እና የመጀመሪያው ዘፈን ያው ኖሮ ኖሮ ነበረ። እሱ ዘፈን ያለምንም አጋነን ራሴን የማበረታታበት ዘፈን ነበረ። ሙዚቃ ውስጥ ልግባ አልግባ፣ ልስራ አልስራ፣ ልግባ በቃ ይህንን ሪስክ ነው አይደለም ሙዚቃ። በቃ ጠዋት ገብተህ ማታ የምትወጣበት ስራ አይደለም። አንዳንድ ጊዜ ሰው ይወድሃል፣ አንዳንድ ጊዜ ሰው አይወድህም። ተቀባይነት ታገኛለህ አታገኝም። በሆነ ነገር ከፍ ትላለህ ብቅ ትላለህ። እና በዛ ሰዓት ላይ ለራሴ እና ማንም ለሚሰማው ሰው ኖሮ ኖሮ የሚለውን ዘፈን ሲጽፈው ማንነታችን እንደማወቅ ጋር የሚያያዝ ራስን በጥሞና ስለ ማዳመጥ ማንነትን አውቀ የተሻለ ነገር ለመሆን ከራስ ጋር ተፎካከር አይነት ስሜት ያሉት ነገሮች ናቸው። ስለዚህ ራስን ማወቅ፣ ራስን መለወጥ፣ ራስን በቃ ከራስ ጋር ተፎካከር የሚለው አይነት ስሜት በደንብ ውስጥ ያለ። በሙዚቃዬ ደግሞ አሁን ለምሳሌ ሙዚቃ ምን አይነት ኃይል አለው ሲባል የኛ የሚለውን ሬዲዮ ድራማ ቅድም ማሽቻለሁ። እሱኛው ሬዲዮ ድራማም ላይ ወደ 30 ምናምን ወደ 40 36 ወደ 37 አካባቢ ዘፈኖችን ከየኛዎች ጋር መጀመሪያ ኦዲሽን ከማድረግ ጀምሮ ሴቶቹን እነዛ አምስት ጎበዝ ዘፋኝና ተዋናኝ ሴቶች መካከል ሆኜ ከነሱ ጋር መስራት ግጥሙ ምን ይሁን፣ ስለምን ይዘፈን፣ እንዴት ይዘፈን፣ ቃላቶች ላይ በጣም መጠንቀቅ፣ ይሄኛው ቃል የለንም ከሚለው ልናገኝ እንችላለን ወደሚለው አይነት አስተሳሰብ እንዲህ ለምን እንደዚህ ታደርጓታላችሁ ብቻ ሳይሆን እንደዚህ ብታደርጓት ደግሞ ይሄ የተሻለ ነገር ሊከሰት ይችላል ወደሚለው አስተሳሰብ እንድንቀየር። ምክንያቱም የሌለን ነገር የማንችለው ነገር ማአት አለ ብዙ ነገር፣ ግን ምን ማድረግ እንችላለን እና ወደ መፍትሄው ተመቀብ ምንድን ነው ማድረግ የምንለው የሚለው አስተሳሰብ የተሻለ ነው ብዬ ነው ማስበው። እና በሶሻል ሚዲያ አካባቢ ላይ በጣም ኮንሲስተንትሊ የምታየው በጣም ኖን ቫይለንት አፕሮች ነው ያለኝ ለህይወት። በጣም ፌሚኒስት ልትለውም ትችላለህ በደንብ። የሄድኩበትን ኮሌጅ ስሚት ኮሌጅ የሚባል ወደ 2000 ኃይለኛ ሴቶች የሚማሩበት የሴቶች ኮሌጅ ስናይት የተማርኩት እሱ ብቻ ሳይሆን እናቴም ያሳደገችኝ እናት ፌሚኒስት የሚለውን ቃል መቼም ሳትጠቀመው፣ ግን ፌሚኒስት የሆነ ሙሉ በሙሉ ህይወቷን በዛ ሴት በመሆኔ አልችልም የሚለውን ሀሳብ የማይቀበል አይነት ህይወት ነው የኖረችው። እና እንደ ተምሳሌት የእሷ ህይወት ምንም ቴዎሪ ባላይ እንኳ እሷን በማየት የሴትን ብርታት፣ ጥንካሬ፣ ማንነት እኔ እንደ ሴት እንደ ሰው እስከ ሰራው ድረስ እስከ ለፋው ድረስ እስከ ጣርኩ ድረስ ምንም አይነት ማልችላቸው ነገሮች ያው በጣም አጭር ነኝ፣ ስለዚህ ባስኬትቦል ሊሳነኝ ይችላል፣ ግን ከነዚህ አይነት ነገሮች ውጭ ሌላው ነገር ላይ ሴትነት እንደማነቆ ሳይሆን እንደ በቃ ሴት ሆኜ ተወልጃለሁ፣ አጋጣሚው ነው፣ እንቀጥላለን፣ በቃ እንጓዘዋለን የሚል አይነት ህይወት ነው ከእሷም ጋር በማደጌ የኖርኩትም እሷም ያለችኝም ሳይሆን በቃ ባትለኝም ያሳየችኝ። እና የሁለት ሴቶች እናት ነኝ፣ የወንድ ልጅም እናት ነኝ። ስለዚህ እነሱም ጋር እኔን ሲያዩኝ እና ባለቤቴን ሲያዩኝ ቤታችን ውስጥ ያሉት ነገሮች ሲያዩ እሷ ሴት ስለሆነች እሱ ወንድ ስለሆነ ምንም የሰብአዊ ነገር እስከሆነ ድረስ እንደ ሰው ምን አይነት ሰው መሆን አለባችሁ፣ መከባበር ምንድን ነው፣ መደማመጥ ምንድን ነው የሚለው ዋና ዋና ነገሮች ላይ ነው የሚያተኩረው። ሙዚቃዬም እንደዛ ይመስለኛል። ስለ ፍቅር አንዴ ሁለቴ ለመጻፍ ሞክሬ ብዙም አልተሳካልኝም፣ ግን ፍቅር ነው ዋናው ነገር። ሁሉም ነገር ውስጡ ፍቅር ነው።
አድማጮች ከድምጻዊት ሙኒት መስፍን ጋር የነበረን ቆይታ ተከታይ ክፍል በቀጣይ ሳምንት ይደመጣል። ዛሬ ለነበረን ቆይታ ሙኒትንም ሆነ እናንተን ስታዳምጡን የነበራችሁትን አድማጮቻችንን በእጅጉና መሰግናለሁ። ኤልያስ አስማረ የመሰናዶው አቀናባሪ ነው። ትዝታ በላቸው ደግሞ የመሰናዶው አርታኢ። አብታሙ ዘዩም የመሰናዶው መሪ ነበርኩ። መልካም ምሽት።